Gambino VOA. ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ከመጽዋ ጀርባ በኤደን ሀብታሙ የተጻፈ ከአንባቢያን መልካም ምላሽ ያገኘ በይዘትና አቀራረቡ ልዩ ነገር ይዞ የመጣ መጽሐፍ ነው። መጽሐፉ ደስታ ይበዛልኝ የተባለች ገጽ ባህሪ ረፍት የሚነሷትን ጥያቄዎች መልስ ለማግኘት የምታደርገውን ከማኅበረሰብ ወግ አስተሳሰብና እምነት ጋር የሚያላትማትን የሚያስፈርጃትን ፈታኝ ጉዞ ይተርካል።
አመፀኝነትሽን ተቀብለሽዋል ይመስለኛል። የራሱ ብዙ ግጭቶች ይዞ ቢመጣም አስመስዬና ተመሳስዬ የውሸት ከመኖር ከመንኩበት እውነትና እምነት ጋር አመፀኛ፣ እብድ፣ ግትር፣ ወፈፌ ተብዬም ቢሆን ያመንኩበት ቦታ ብቆም መርጣለሁ።
ዛሬ ደራሲዋ ኤደን ሀብታሙ አብራን ታመሻለች። ከመጽሐፉ ጋር የተያያዙ ሐሳቦችን እናነሳሳለን። ከመጽሐፉ የተቀነጨቡ አንቀጾችንም ታሰማናለች። ኪናዊ ወሬዎችና የሙዚቃ አፍታዎች ሳይዘነጉ የማያስቆጭ ምሽት እናሳልፋለን። በቅንብሩ ኤልያስ አስማረ አብሮን ያመሻል። ከመጽዋ ጀርባ በተሰኘው መጽሐፉ ውስጥ ያለችው ደስታ ይበዛልኝ ሞጋችና አፈንጋጭ አይነት ገጸ ባህሪም ናት። ስለ ደስታ የተጨማሪ ነገር እንስማ። የደራሲዋ ኤደን አምሳል ወይንስ ኤደን የምታደንቃቸው አሊያም የምታስባቸው ሰው ድምር የመጀመሪያ ጥያቄያችን ነው።
በጣም ከከባድ ጥያቄ ነው የጀመርከው። ደስታዬ በጣም ጠንካራ ሴት፣ ሀቀኛ፣ ግትር፣ በፈፍ ያረጋታል የሚሏት በአንዳንዶች አይን ወይም በብዙ አህኑ ማህበረሰቡ አይን እንደዛ አይነት ሴት ነች። በጣም ትንሹን ምናልባት እጋራ ይሆናል እንጂ ምናልባት ምኞት ሊሆን ይችላል። አንዳንዴ ምኞቶቻችንን ወደፊት አርቀን እንስላቸው የለ እንደዛ ሊሆን ይችላል እንጂ በጣም ሩቅ ነኝ ያለሁት። ግን ብዙዎቹን ቫሊዎቿን በጣም ማምንባቸው ማከብራቸው፣ እንደዚህ ቢሆን ህይወታችን፣ እንደዚህ ሀቀኛ ብንሆን፣ እውነተኛ ብንሆን፣ ለራሳችን፣ ለእውነታችን፣ ላመንበት ነገር ታማኝ ብንሆን ለሌላውም እንሆናለን ብዬ ስለማምን እሱን እንዲንጸባረቅ ነው የፈለግኩት እና ደስታዬ እሱን ነው የተሸከመችው። ግትር ነች፣ ሀቀኛ ነች የሚባል የማይባል ነገር ብላ አትመርጥም። ብዙ መጽሐፎች ላይ እንዲህ አይነት ካራክተሮች ብዙ ነገር ይችላሉ አይደለ? የምትፈልገውን ነገር በሙሉ ይሸከሙልሃል እና እሱን አቅፋ ይዛልኝ ያለች፣ ለዛ ነው የመረጥኳት።
ለእኔ እብደት ብዙ መልክ አለው። የለየለት በሐኪም ወረቀት የተመሰከረለት የአእምሮ በሽተኛ አለ። መለስ ሲል ደግሞ ከተለያየ የአእምሮ ዝግብ ጋር የሚታገሉ በየደረጃው ብዙ ያለየላቸው እብዶች አሉ። ሶስተኛው ደግሞ በተለምዶ እብድ ወይም ወፈፌ የሚሏቸው ናቸው። ሶስተኞቹ ለእኔ እምቢተኛ፣ አመፀኛ፣ ሀቀኛ፣ አፈንጋጭ፣ ግትር፣ የተዘባረቀባቸው፣ የገባቸው፣ የነቁ ወይም ደግሞ የተገለጠላቸው ሊሆኑ ይችላሉ። ይሄ የእኔ እምነት ነው። የእናንተ ሳይንስ በተለያየ መልኩ ሊገልጸው ይችላል። በበኩሌ ግን የትኛውም እብደት ከጤናማነት ብዙም የማይርቅ የህይወት ክስተት እንደሆነ አምናለሁ። ልክ እንደ ጉሽጠላ ሰፈፍ በቀን ለብዙ ጊዜያት እየቀመስን መልሰን ትፍ እያልን እየተፋ ነው፣ አንዳንዴም እየጠጣ ነው ያለ የህይወታችን አንዳች ቅርብ ክፍል እንደሆነ ይሰማኛል። ጥሩ፣ ራስሽን የቱ ጋር ታየዋለሽ? አጠያየቋ ስለ ራስ ያለኝን ግልጽ አቋም ለማወቅ ይመስላል። ያው እንደምታየው አለየልኝም። ከሁለተኛዎቹ ውስጥ ገባ ወጣ ብዬ ይሆናል። ከሶስተኛዎቹ ጋር ግን ብዙ መጋራው ነገር አለ። አመፀኛ ነኝ። መልካም። አመፀኝነትሽን ተቀብለሽዋል ይመስለኛል። የራሱ ብዙ ግጭቶች ይዞ ቢመጣም አስመስዬና ተመሳስዬ የውሸት ከመኖር ካመንኩበት እውነትና እምነት ጋር አመፀኛ፣ እብድ፣ ግትር፣ ወፈፌ ተብዬም ቢሆን ያመንኩበት ቦታ ብቆም መርጣለሁ። ይህንን ሁሉ ስም የሚያሰጠኝ ለብዙሃኑ እውነት መሳይ ነገር አለመገዛቴ ነው። ሀገርን ወይም መንግስትን የሚያሰጋ የአመፅ ጥንስስ ውስጤ የለም። አመፄ እንደሌላው አሜን ብዬ ለማንም አለመገዛቴ ብቻ ይመስለኛል።
እንደሰማሁት ከመጽዋት ጀርባ የመጀመሪያ ወጥ መጽሐፍሽ ነው። ገበያው ከሚጠይቃቸው አውዶች ወጣ ያለ የራሱ ቅርጽና ግብ ያለው መጽሐፍ ይዞ መምጣት ያለው ፈታኝ ነገር ምንድን ነው? መልካም በረከትስ አለው ወይ?
በጣም ቆንጆ ጥያቄ ነው። ለምን ጻፍሽ ወደሚለው ጋር የሚወስድ ይመስለኛል ይሄ ጥያቄ። የጻፍኩት እውነት ለመናገር በኮሮና በደንብ የምንፈራ በነበረበት ጊዜ፣ ቤት ውስጥ ብዙ ሰው በተቀመጠበት ጊዜ ነው እና ብዙ ለማሰብ ለማሰላሰል የምፈልጋቸውን ብዙ ነገሮች ለማድረግ ጊዜ ነበረኝ፣ ሰዓት ነበር። ቻናል ራይቲንግ የሚባል አጻጻፍ አይነት መንገድ ካለ አንድ ሀሳብ ራሱ አልቆ ድቅቅ ያለ ሀሳብ መጥቶልህ ያንተ ስራ ብዙውን ማውረድ እና መልክ ቅርጽ ማስያዝ ከሆነ በእንደዚ አይነት መልኩ ነው የጻፍኩት ብዬ አምናለሁ። ብዙ የኔ የራሽናል ጭንቅላታችን ብዙ ኢንተርፊር እንዳያደርግ ሞክሬያለሁ። ግን እንደዛም ብትሞክር አሻራህ መውጣቱ አይቀርም። ፍላጎትህ፣ የምትወደው የምትጠላው ነገር እየወጣ መልሰህ አንተ ማየት አይቀርም። እንደዛ ነው የጻፍኩት። ከዛ ጽፌ ከጨረስኩ በኋላ ነው በምን መልኩ ወደ ገበያ ይቅረብ ወደሚለው የምመጣው እና አዲስ መጽሐፍ ይዘህ ስትሄድ ሰው እስኪያውቀው ድረስ እስኪለምደው ድረስ የራሱ የተለመዱ ከህትመት ጋር ከማከፋፈል ለህዝብ ከማድረስ ጋር የራሱ የሆነ ፈተና ይኖረዋል። ያው ሁሉም የሚያልፍበትን አልፈዋለሁ። ግን ከምንም በላይ በምናምን አለሁኝ ሰው የሚፈልገውን ነገር ለማድረግ መክፈል ያለበትን ዋጋ ሁሉ መክፈል አለበት እና ስነሳ የነበረኝ አላማ በጣም ፖፑላር የምንለው አይነት ሀሳብ ይዞ ፖፑላር የሚባሉ ሀሳቦች አሉ። የሰዎችን ስሜት በቀላሉ የሚይዙ እና ታነባቸዋለህ። ለዛ ጊዜ ይዞሃል፣ ስሜትን ይኮረኩራሉ። ወይ ያስደስቱሃል፣ ወይ ያስለቅሱሃል፣ ወይ ያነቃቁሃል። ከዛ ብዙ ላታስባቸው ትችላለህ። እኔ ምን ቢሆን እመርጣለሁኝ? ትንሽ ኦዲየንስም ጋር ሆኖ ትንሽ አንባቢም ጋር ደርሶ ግን ነፍሳቸውን ቢነካው ደስ ይለኛል። ለእኔ ትልቁ ስኬት ብዬ የማስበው እሱን ነው እና አዲስ ቅርጽ ነው። የተለያዩ የስነ ጽሁፍ ሰዎችም አዲስ ቅርጽ ነው፣ የአማርኛውን ቅርጽ ሰብረሸዋል። ለእኔ አንድ የጽሁፍ አንድ የጥበብ መንገድ ነው እና የጥበብን መንገድ መልክና ቅርጽ እናስይዘው ባለን ቁጥር ራሳችንን የመግለጽ ነፃነታችንን እያፈን ነው እንሄዳለን ብዬ አምናለሁ እና እንደውም ብዬው ነበረ ኢንተርቪው ላይ ለነፃነት ለሚጽፍ ሰው የመጽሐፍ ነፃነት ከሌለው ውሸት ነው የሚሆነው እና ስለ ነፃነት እየጻፍክ ስለ ስነ ጽሁፍ ቅርጽ ከዚህ በፊት ስለነበሩ አካሄዶች በማሰብ ሀሳብህንና አካሄድህን የምትገድበው ከሆነ አዳዲስ ፈጠራዎች፣ አዳዲስ መንገዶች እየጠበቡ ይመጣሉ ብዬ አምናለሁ እና ከነ ፈተናው ልባችን የፈቀደውን መንገድና አካሄድ ይዞ መሄድ በጣም ጥሩ ነገር ይመስለኛል።
የመጽሐፍሽ የመጀመሪያ ምዕራፎች በገጠሟት አሳዛኝ የህይወት ገጠመኞች ምክንያት ወደ አመፅ የገባችውን ደስታዬን ያስተዋውቀናል። ከአመፅ ጀርባ የነበሩት ፈተናዎች ሁሉ በእኔ ላይ የተደረጉ ሳይሆን ለእኔ የተደረጉ ናቸው ትላለች። በዚህ ሀረግ ውስጥ ልታስተላልፊ ስለፈለግሽው ብርሃናማ መልእክት ጥቂት ንገሪን።
በጣም ቆንጆ አንቀጽ ነው። ቆንጆ ሀሳብ ነች ያነሳሃት። እንደው በአጠቃላይ ስናየው ህይወታችን ላይ ማንፈልጋቸው ፈተናዎች፣ ችግሮች ሲገጥሙ ወዲያው የምንወስደው መንገድ ይሄ ነገር እኔ ላይ ሆነ፣ ይሄ ነገር ተደረገብኝ፣ እንደዚህ ሆንኩኝ ብሎ ራስን ወደ ተጎጂ ወደ ቪክቲም ሜንታሊቲ ውስጥ መክተት ነው የተለመደው አካሄድ። ከዛ ግን ብርታቱ ኖሮን አቅሙ ኖሮን ትንሽ ሰፋ አድርገን ማየት ከቻለን እውነት ማን ነው እኛን ቪክቲማይዝ ማድረግ የሚችለው እኛን ተጎጂ ቦታ ላይ ማስቀመጥ የሚችለው እኛ ካልፈቀድን በስተቀር። ስለዚህ የሚኖሩን አሁን ይሄ በጣም ለግለሰብ ደረጃ ያለ የህይወት ኤክስፒሪየንስ ነው እዚህ ላይ የሚነሳው እና አንዲት ፈተና መጣችብኝ ወይ ትልቅ ይሆናል ትልቅ ፈተና መጣብኝ ብዬ ለዛ ፈተና ተረትቼ እጅ የምሰጥ ከሆነ እንደዚህ ሆኜ እኮ ነው እዚህ የቀረሁት፣ ይሄ ነገር ስለተበላሸብኝ ነው፣ ይሄ ነገር አልስተካከል ብሎኝ ነው የሚለው እዛው የውድቀት ሰርክል ውስጥ እንቀራል። ግን አንድ ፈተና ወደኛ ሲመጣ ይሄ ነገር ምንድን ነው ለእኔ ይዞ የመጣው የሚል ያችን እይታ ብቻ ያችን ሀሳብ ለመቀበል ትንሽ ክፍተት ትንሽ ብርሃን ካለ ልባችን ውስጥ ያ ፈተና ፈተና መሆኑን ያቆምና ምን በለው የሚያስተምረንን መልእክት የምናይበትን መስኮት ይከፍትልናል። ለምሳሌ ከባድ ነገሮች ህይወታችን ላይ ሲመጡ እንዴት ብለን የምናያቸው? ይሄ ነገር ሆነብኝ፣ ይሄ ነገር እኔ ላይ ተደረገ ነው እንጂ ይሄ ነገር ለእኔ ሆነልኝ ብሎ ማሰብ በጣም ሩቅ ሊሆን ይችላል። ግን በዛቹ ሞመንት ይሄን ነገር እኔን ለመጉዳት አይደለም። በምን ማለት ለምሳሌ በፈጣሪ ብናየው ፈጣሪ መቼም እኔን ለመጉዳት ይሄን ሊያረግ አይችልም የሚል እምነት ያለው ሰው ከዛ ቪክቲም ሜንታሊቲ ውስጥ የመውጣት አቅም ይኖረዋል። ከዛ በኋላ ያ ፈተና ለሱ ያመጣለትን በረከት በለው፣ የማደጊያ መንገድ በለው፣ ሌላ እይታ በለው የማያ አቅም ይኖረዋል።
እና እያንዳንዱ ህይወታችን ላይ የሚመጡ ፈተናዎች የመጀመሪያውን እንደ ሽንኩርት ብንና የመጀመሪያውን ልጣጭ ብንከፍተው ከዛ ሌላ ሌላ አለ። ሁለተኛውን ብንከፍተው ሌላ ሽፋን አለውና እሱን የማያ አቅም እንዲኖረን እኔ በግሌ ህይወት ወይ ተፈጥሮ ወይ ፈጣሪ ማናችንም ላይ ፈተና ይጥልብናል ብያላም ማለት እኛን የሚያሳጋን ወይ የሚያሳድገን ወይ እኛን የሚያበረታን ነገር ካልሆነ ለመቅጣት ተብሎ የሚቀጣ ነገር አለ ብያላም እና ያንን እይታ ለመሳል ነው የፈለኩት በዛ
ነገሮች እንዴት እንደተቀየሩ ለኔም ለሌሎችም ግልጽ አልነበረም። መቀየራቸው ግን እንደ ጧት ፀሐይ ግልጽ ነበር። መንፈሴን ዝቅም ያደርጉና የሚያበሳጩኝ ሐሳቦች በፈልጋቸው እንኳን አልመጣሉኝ። ከጓደኛዬ ብርሃኑና ከሊቁ ጋር የነበረኝ ቆይታ ትልቅ መብላላት ውስጤ እንደፈጠረ ተሰምቶኛል። ከምንም በላይ ከራሴ ጋር ተስማምቻለሁ። ያለምንም ውዝግብ ነፍሴ የምትለውን ሰማታለሁ። እታዘዛለሁ። በመስማት ውስጥ ተቀመጣለሁ። ከመጽሐፍ ጀርባ ያለው ቁም ነገር ራስን የመሆንና ወደ ውስጥ የመመለስ ከባድ ሂደት መሆኑ ዘግይቶም ቢሆን ገባኝ። በህይወቴ ውስጥ ከትንሽ እስከ ትልቅ የነበሩ ፈተናዎች ወደ ራሴ እንድመለስ የሚያደርጉ የነፍስ ጥሪዎች እንደነበሩ ተረዳሁ። ከመጽሐፍ ጀርባ የነበሩ ፈተናዎች ሁሉ በኔ ላይ የተደረጉ ሳይሆን ለእኔ የተደረጉ ነበሩ። የድሮ አለቃዬ አቶ ቢያድግልኝ በመጥበብ ውስጥ መስፋትን እንድመኝ እንድጨብጥ አግዞኛል። በመታፈን ውስጥ ነጻነት አግኝቻለሁ። በህይወት መንገድ ላይ ያሳለፍኳቸው መሰናክሎች ሁሉ በማደናቀፍ ፈንታ የበለጠ ብርታትና ማስፈንጠሪያ ጉልበት ሰጥተውኛል።
ተስፋ ከሚጣልባቸው ድምጻውያን መካከል አንዱን ሙዚቃ በጥቂቱ ሰምተን ወደ ጀመርነው መሰናዱ እንመለሳለን። ሳሙኤል ፍቃዱ ነይ ይለናል። ግጥምና ዜማ አቡዲ፣ ቅንብር ደግሞ ብሩክ አፈወርቅ።
ዝዋል ፈናል ያኔ ከጥንት እና ምነው ዛሬ መሄድሽ ሆነብኝ ድንገት በጊዜው ደረሰ የመለየት ተርታ ናፍቁታ አዘጋጅና ሳብ በርታ ውዴ ተማምንም ዝዋል ፈናል ያኔ
ጋቢና ቪኦኤ ከአሜሪካ ድምጽ የሚተላለፍ ልዩ የወጣቶች መርሃ ግብር ነው። ዛሬ ምሽት እንግዳችን ደግሞ ወጣቷ ደራሲ ኤደን ሀብታሙ ናት። መጽሐፉ በሌላ በኩል የጠቆመን ሌላ ነገር በተለየ አቋማቸው ውግዘትና ማግለል የሚደርስባቸውን ሰዎች ስለማዳመጥም ጭምር ነው። በመደማመጥ በመተዋወቅ ውስጥ ብዙ ነገሮች ሊስተካከሉ እንደሚችሉም ይጠቁማል መጽሐፉ። ለምሳሌ ሰው ያገለለው ጭሱ የተሰኘው ገጸባሪና ደስታዬና ፋሲካ ራሳቸው ደስታዬና ሊቁ በነበራቸው መደማመጥና መግባባት ውስጥ የተፈጠሩ መልካም ውጤቶችን ማንሳት እንችላለን። መጽሐፉን ስትጽፊው ይህን መሰሉ ባህል ከግለሰብ ጤና እስከ ሀገር ሰላም ውሎ ማደር ድረስ ያለውን ጠቀሜታ እያሰብሽ ነበር ወይ?
በጣም እንደሱ እያሰብኩ ነበረ። ሁሉም ነገር ከሀሳብ ይጀምራል ብዬ አምናለሁ። አንድ ትልቅ ድርጊት ትልቅ ሁነት ለመሆን መጀመሪያ አንድ ሀሳብ ጽንስ ሆነ አንድ ሰው ጭንቅላት ላይ ማረፍ አለበት። ከዛ ያንን ሀሳብ የምናዳምጥበት፣ የምንተረጉምበት፣ የምንወስድበት መንገድ አንድን ሰው የአንድን ሰው አስተሳሰብና እይታ መልክ ያስይዛል። ከዛ ዙሪያ ያለው ቤተሰቡን፣ ጎረቤቱን፣ አካባቢውን፣ የስራ ቦታውን፣ ክልሉን እያለ አገር ድረስ ይደርሳል። እና ሁሉም ነገር ከግለሰብ ይጀምራል። እንደ ሰው ካየ ነው፣ እንደ አየር ላይ እንዳለ እንደ ምናባዊ ነገር ካየ ነው፣ ከሀሳብ ይጀምራል። መልካም ሀሳብ፣ ጥሩም ሀሳብ፣ ጥሩም ድርጊት ከሀሳብ ነው የሚጀምረው ብዬ አምናለሁ። እና መደማመጥ የሚለው ያነሳኸው ነገር በቀን ተቀን ስንነጋገር ከምንደማመጠውም ያለፈ ነው። የመጀመሪያው ምናልባት እሱ ሊሆን ይችላል። እኔ ስናገር ታደምጠኛለህ፣ መልሰህ ወይ ትጠይቀኛለህ፣ ወይ ወደሚቀጥለው እንሄዳለን። ሌላው ግን እኔ ራሴን ማድመጥ መጀመሪያ ራሴን ሳዳምጥ አንተን ለማድመጥ ሰፊ ልብ፣ ሰፊ ጆሮ ይኖረኛል። በዛ ውስጥ ደግሞ ለአንተ አክብሮት ይኖረኛል፣ ትዕግስት ይኖረኛል፣ ፍቅር ይኖረኛል። እንደዚህ አይነት ትንንሽ ባህሎች በትልቅ ስኬልም ባናስባቸው እንደዚህ አይነት ትንንሽ ልምምዶች ቢኖሩ እንደ ግለሰብ መተጋገስ ይኖራል። ያንዱን ልዩነት ማዳመጥ ይኖራል። ልዩነትን አክብሮ መቀበል ይኖራል። እና በማዳመጥ ውስጥ ብዙ የሚካሄዱ እዛ ላይ እስከ ቴራፒ ድረስ አለው፣ እስከ ድህነት ድረስ ሊሄድ ይችላል። ግን ከዛ በታች ለግለሰብም ሰላም፣ ለአካባቢው፣ ለሀገርም ሰላም የሚተርፍ ትልቅ አስተዋጽኦ ይኖረዋል ብዬ አምናለሁ።
ፋሲካ መስማት ብቻ ናት። ለእኔም የሰጠችኝ ትልቁ ሕክምና አድምጦ ሌሎችን እንዲያደምጡ ተጽዕኖ መፍጠር ነው። በዚህ አይነቱ ማድመጥ ውስጥ ያለው መረዳትና መማር አይደለም፣ ሕይወት እንደፈቀደች እንድትፈስ መፍቀድ ነው። እያንዳንዷ ቅጽበት የምትለውን መስማትና መታዘዝ ነው። በዚህ ዘመን የተቸገር ነው ማወቅ ሳይሆን አለማወቅ ነው፣ ሙሉነት ሳይሆን ባዶነት ነው። ገና ስንጀምረው ያልቃል። ሙሉ ነና አይቼዋለሁ፣ አውቀዋለሁ፣ አንብቤዋለሁ፣ ሰምቼዋለሁ። ምን እንደምናቅ ግራ ይገባኛል። ሰውየው እንዳለው የበለጠ በተረዳው ቁጥር ከየትኛውም እውቀት ነፃ እንደሆንኩ ነው የተረዳሁት። አለማወቅ ውስጥ ክፍተት አለ፣ ቀበላ አለ። በመስማት ውስጥ ለሚገለጠው አዲስ ክስተት እንደ ልጅ በትኩረት መመልከት አለ። በባዶነት ውስጥ ሰፊ ሜዳ አለ፣ የማናውቀውን የምናይበት፣ የምንረዳበት፣ የተረዳነውን ደግሞ በአዲስ መልክ የምናስተውልበት ነፃነት አለ። የስሜት ሕዋሶቻችን ክፍት ይሆናሉ።
ኤደን፣ ከመጽሐፍሽ መውጣት በኋላ ያገኘሽው የአንባቢያን ምላሽ ምን ይመስላል? ለየት ያሉትን አስተያየቶች ብታጋሪ።
በጣም ደሳስ የሚሉ ምላሾች ነው የሚመጡልኝ። አንድ የማላውቀው ሰው ከማውቀው ሰው ስልክ ወስዶ ደወለልኝ እና አሁን ገና ጨረስኩት መጽሐፉን አለኝ። እሺ እኔ አላውቀውም እና እሺ ደስ ይላል ምን አገኘበት ስለው፣ የመጀመሪያው ቀን እንዳያልቅብኝም ሳሰብኝ ደግሞ ጨርሼ ማየትም ፈለግኩኝ እና በጣም በብዙ ትግል ደበኩት አለ። ከዛ ደበኩት እና ሁለተኛው ቀን አንድ ወርክሾፕ ነበራቸው። ሊገባ ሲል በቃ ሁለት ገጽ ስላም ብዬ ቁጭ አልኩኛል። ሁለት ገጽ ይዤ እያነበብኩኝ ቆይ ትንሽ ቀጥል ብዬ ሌላ ሁለት ገጽ ጀመቋል እና የሆነ ሰዓት ሲጠሩት ወርክሾፑ አልቋል። መጽሐፉ ሊያልቅ ሶስት ገጽ ነው የቀረው። ምን በቃ ተሰብስበው ሳቁብኝ። ይህንን መጽሐፍ ለማንበብ ነው ወርክሾፑን ትተህ እንደዚህ ያረከው የቀረኸው ብለው በቃ በጣም ሳቁብኛል እና ቆዩችን ሶስት ገጽ ልጨርስና ከዛ በኋላ አዋራቸዋለሁ ብሎ ሶስት ገጹን ጨረሰና በመሀል የሚያቀኝ ሰው ስለነበረ እደውልላታለሁ ብሎ
ደውሎ አናገረኝና እንዴት ስሜቱን ልቡን ነፍሱን ይዞት እንደነበረ የነበረውን የግል ኤክስፒሪየንስ እንትን አለኝ አካፈለኝ። አዎ ሌላ ብዙ የሚገጥመኝ ከሴቶችና በጣም ሰፊ እይታ ደግሞ ያላቸው ወንዶች ሰውን ከጾታ በላይ የሚያዩ ከጾታ በላይ ስል ወንድነት ብቻ የማይገድባቸው ወይ ሴትነት ብቻ የማይወስናቸው የሴቶችንም ሀሳብና መንገድ ልክ እንደ ራሳቸው እንደ እህቶቻቸው ወይም እንደ ራሳቸው እንደውም ከዛም ያለፈ አድርገው የሚያዩ ሰዎች ደግሞ ገጥመውኛል። አንዳንዶች ደግሞ በጣም ይሄ በወንዳዊ በማስኩሊን እንትን ላይ የታሰረ ሀሳብ ያላቸው ደግሞ ሚስቶቻችንን ልታሳምጭብን ነው፣ ሴቶቻችንን ልታሳምጭብን ነው ብለው ቀልደዋል። ነው ብዙ ከሴቶቹ የምሰማው መልእክት ግን በጣም ልቤን የነካው የአንዲት ቤልጅየም የምትኖር በሌሎች ጓደኞቹ ማቃት ወዳጄ ደውላ ይህንን ሀሳብ በጣም እኖረው ነበረ እና ቃላቶች ነበር የሚቸግሩኝ፣ ቃላት አላገኝለትም ነበር ለዚህ ስሜት፣ ለዚህ አስተሳሰብ፣ ለዚህ እምነት እና አሁን ቃላት ስለሰጠሽኝ በጣም አመሰግናለሁ አለች። በጣም ስሜታዊ ሆና ነው የምታወራኝ። አሁን ባለቤቴን እንደዚህ ላወራዎች ይችላለ፣ ለልጆቼ እንደዚህ ልል ይችላለ፣ ጓደኞቼ እንዲህ አይነት ስሜት ሲሰማቸው ቀላል ነው፣ ቆይ ቁጭ በሉ ብዬ ልክ እንደ ቴራፒስት እንዲህ ላዋራቸው እችላለሁ እና ያንን አቅም ያንን ድፍረት ሰጥቶኛል። በፊት ጠራጠር የነበረው ይሄ ነገር ልክ ነው፣ እኔም ብቻ ነው የሚሰማኝ ወይስ ልክ አይደለም፣ ሰውስ ምን ይለኛል፣ ሰው ይቀበለኛል ወይ ብዬ የምፈራውን ነገር እንድተው አቅም ሰጥተሽኛል ብላ በጣም ደስ ብሏት አካፍላኛለች የነበራትን ገጠመኝ።
ደራሲነቱ በተጨማሪ በሌላ ስራ ላይም የተሰማራሽ እንደሆንሽ ሰምቻለሁ። በምን ስራ ላይ የተሰማራሽው? ደራሲነቱና ሌላ ሙያሽንስ እንዴት አድርገሽ አስማማሻቸው?
በጣም መልካም። እኔ ኮሚኒኬሽን የተማርኩት ሚዲያ ላይ የተወሰነ ጊዜ ሰርቻለሁ፣ ብዙ ኮሚኒኬሽን ላይ ሰርቻለሁ። ላለፉት 5 ዓመታት ደግሞ ሁለንተናዊ ጤንነት ግንባታ ላይ ከኮሚኒኬሽን ጋር የተገናኘ ስራዎች እና ደግሞ ከማማከር እና ከኮቺንግ ጋር የተገናኙ ስራዎች እሰራለሁ። በተቻለ የምወደውን ነገር ብቻ ብሰራ እመርጣለሁኝ እና መጽሐፉ ላይ የተንጸባረቁ ብዙ ሀሳቦች ቀን ተቀን የምሰራቸው ስራዎችም አሉበት። ስለዚህ የሆነ ሌላ አቅምም ይጨምርልኛል፣ አቅምም ይሰጠኛል። ለምሳሌ የምንሰራው ስራ ላይ መጽሐፉን ሪኮመንድ ላደርግ እችላለሁኝ ለሚመጡት ደንበኞቻችን፣ ይህንን ብታነቡት እንዲህ አይነት ነገር ልታገኙበት ትችላላችሁ ብዬ ልሰጣቸው እችላለሁ። ይመጋገባል። የምትወደውን ነገር የምትሰራ ከሆነ መልኮቹ ይለያያሉ፣ የምታስተላልፍበት መልክ መንገድ ቅርጹ ይለያያል እንጂ ተመሳሳይነት አለው ብዬ አምናለሁ እና የሚደጋገፉ ናቸው። የምሰራውን በጣም ወደዋለሁ።
አንድ የመጨረሻ ጥያቄ አለኝ። እንግዲህ አሁን ከከፍታ ጀምረሻል ብዬ አስባለሁ ኤደን። ከአመጽዋ ጀርባ ከአንባቢ ጋራ በደንብ አስተዋውቆሻል፣ ከብዙዎቹም በርካታ ምላሾችን ያስገኝልሻል ብዬ እጠብቃለሁ። የቀጣይ ስራዎችሽ ማጠንጠኛንስ አውቀሽ ይሆን? በቀጣይ ባነሳቸው፣ ብተርካቸው፣ ብጽፋቸው የምታያቸው ሀሳቦችስ ማጠንጠኛቸው ምንድን ነው የሚሆነው?
በጣም ከባድ ጥያቄ ነው። እንደምጽፍ አውቃለሁ። በፊት ጀምሮ ጽፍ ነበረ። እንደዚህ ለህትመት የሚበቁ አድርጌ ቅርጽ አላስያዝኳቸውም እንጂ አሉኝ፣ የሚኮረኩሩ ስራዎች አሉኝ። ግን ብዙዎቹ ሰዎችን በመንፈሳዊ ህይወታቸው እንዲበለጽጉ፣ ወደ ንቃት እንዲሄዱ፣ ባሉበት የመንፈሳዊ መንገድ ወደ ራሳቸው እንዲመለሱ፣ እንደዛ አይነት ርዕሶች ላይ እንጽፍ ይመስለኛል ደግሜ። ግን ደግሞ ነገን ማን ያውቃል? ነገ ደግሞ ምን አይነት የተሻለ ሀሳብ የሚይዝ ልብ የሚይዝ ነፍስ የሚይዝ ነገር ይዞ ምን እንደሚመጣ ማን ያውቃል? እና ሲመጣ ያንን ሀሳብ አምኜ ተቀብዬ የምሰራ ይመስለኛል። ከምንም በላይ እንደዚህ የሚመጡልንን በደንብ ነፍሳችንን፣ ልባችንን፣ ቀልባችንን እንዲህ በደንብ አስረው የሚይዙን ሀሳቦች ሲመጡ ተረጋግቶ ጊዜ ሰጥቶ ሀሳቡን ወደ ወረቀት ማውረድ እና ያንን መልክ ይዞ ለአንባቢ ማድረስ በጣም ትልቅ ኃላፊነት ነው ብዬ አምናለሁ እና በዛ መልኩ ብሰራ ደስ ይለኛል።
ኤደን ሀብታሙ፣ ከአመጽዋ ጀርባ ስለተሰኘው መጽሐፍሽ እና ተያያዥ ጉዳዮች ሀሳብሽን ስላጋራሽን በእጅጉ እናመሰግናለን። ቀሪ ዘመንሽ በስኬት ይታጀብ ዘንድ እመኝልሻለሁ። መልካም ምሽት የሚሆንልሽ ብያለሁ።
እኔም በጣም አመሰግናለሁኝ። መልካም ቀን እናንተም።
ሰላምሻችሁ በዚህ ጉና መሰግናለን። ሀብታሙ ስዩም በመስተንግደው ኤልያስ አስማረ በቅንብሩ አብረናችሁ ነበርን። ስንብታችን የሚሆነው ማስተዋል ያዩ በድጋሚ በተጫወተው የነዋይ ደበበ ሙዚቃ ነው። መልካም ምሽት። Marina, yeah.